tan waan dhiyootaan hojjan keessaa akka tokko deebineetiin isaaniitti muuti jirratuun inni waan guyyaa qomiiti isaanii qopheessin. Tarratan maqaa keenya nu bula ansoora lafee taphatee waldachaa sagantaa afaan Amaaraatti ta'a.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 5 2013 ዓመተ ምህረት ዝግጅታችን ጀመረ።
ባለፉት አመታት በተለያዩ የኢትዮጵያ ግዛቶች ውስጥ የተለያዩ አይነት ጭፍጨፋዎች ሲካሄዱ እነዛን ለመከላከል እነዛን ለማስቆም ተጠያቂነትን ለማምጣት የተደረገበት አካሄድ በጣም ደካማም በመሆኑ ነው እንደነዚህ አይነት ችግሮች ሊከሰቱ የቻሉት ወደፊትም ሊከሰቱት።
ባለፉት 30 አመታት ልጆቻችን የተማሩበት ወጣቱ ያደገበት ናሬሽን አካባቢህ ያንተ ዘር በደም ማለት ነው ያንተ ዘር ብቻ ነው ተጠቃሚ መሆን ያለበት የሚል አይነት ነገር በጭንቅላት ውስጥ እንዲገባ ስለተደረገ አሁን የተጠቀሰው የህግ የበላይነት ችግሩን ከስሩ አያጠፋውም።
የቀደሙት አቶ ኩብርገና የኢኒሼቲቭ አፍሪካ ስራ አስፈጻሚ ዳይሬክተር ከአዲስ አበባ እርሳቸውን ተከትሎ የተሰሙት ደግሞ አቶ ብርሃን መዋ ከዋሽንግተን ዲሲ በግል የንግድ ስራ የሚተዳደሩና በኢትዮጵያ ጉዳዮች ላይ በመጻፍ የሚታወቁ ናቸው። በቅርቡም በኢትዮጵያ የዜጎችን ደህንነት ዋስትናና የሀገሪቱን ሰላም አስመልክቶ ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ጽፈዋል። በኢትዮጵያ ዘውግ ለይተው በንጹሃን ዜጎች ላይ የሚነጣጠሩ ጥቃቶች አንጃ የለዩ ግጭቶችና የለየለት ጦርነት የደቀኗቸውን ብርቱ ፈተናዎችና እንዲሁም በአጠቃላይ የሀገርን መጭጣ አስመልክቶ በተጀመረው ውይይት ለሁለተኛው አጋማሽ ስርጭታችን ተጠብቋቸው። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉስ ታምሬ ስርጭቱን ያቀራብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችንና በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ትናንት ምሽት ወደ ባህር ዳርና ጎንደር ሚሳኤሎች መወንጨፋቸውን ባለስልጣናት አስታወቁ። ሚሳኤሎቹ የተተኮሱት በህዋት ኃይሎች ነው ያሉት ባለስልጣናት የባህር ዳሩን አውሮፕላን ጣቢያ የመታው ሚሳኤል መጠነኛ ጉዳት ማድረሱን የገለጹበትንና የአካባቢዎቹን ነዋሪዎች አስተያየት ጨምራ ዘጋቢያችን አስቴር ምስጋናው ተከታዩን አድርሳናለች።
ትናንት ምሽት ወደ ባህር ዳርና ጎንደር ሮኬት መተኮሱን ያስታወቀው የአስቸኳይ ጊዜ አዋጅ መረጃ ማጣሪያ ነው። በዚህም በባህር ዳር አውሮፕላን ማረፊያ አካባቢ መጠነኛ ጉዳት ደርሷል ብሏል። ዝርዝሩን መርማሪ ቡድን ተመድቦ እየተጣራ መሆኑንና በቀጣይ እንደሚገለጽም ነው ያስታወቀው። የሮኬት ጥቃቱ የተፈጸመው በህዋት መሆኑንም ተክሷል። ስግብግብ ጁንታ የህዋት ቡድን በእጁ ያሉትን የመጨረሻዎቹን መሳሪያዎች ጠጋግኖ መከሯል በማለት ነው የገለጸው። ይህም ከመሞቱ በፊት የመጨረሻውን አቅሙን እየሞከረ መሆኑን ያሳያል ብሏል። ስማቸው እንዲጠቀስ ያልፈለጉ የአሜሪካ ድምጽ ያነጋገራቸው የባህር ዳር ከተማ ነዋሪዎች ትናንት ከእኩለ ሌሊት በፊት በሰማይ ላይ የሚወነጨፍ ነገር ማየታቸውንና ከዛም ከፍተኛ የፍንዳታ ድምጽ መስማታቸውን አስረድተዋል።
ዝናብ እንደሚዘንብ ነገር እንደ ክረምት ብልጭ ብልጭ ይላልና በደረቁ ዝናብ ሊጥልም እንደነው ዝንዴላ ገዝናብ እየዘነበ ነው ብዬ ወደ ሰማይ ሳይ ሁለቴ ብልጭ ብልጭ እንዳለ ፈነዳ። በኋላ በቃ ግድግዳውን ሲነጋነግ ግድግዱን ምድሩን ሲነጋነግ ሮጬ ቤት ገባሁኝ። ዘጋግተን ቁጫን ከዛ በኋላ ቶክስ በቶክስ በቃ በየአቅጣጫው ቶክስ ሆነ።
5 ሰዓት ከአካባቢ ከፍተኛ የሆነ ፍንዳታ ተሰማ። ከዛ በኋላ ቀላል የሆነ ቶክስ ነበር። የት ነው ብለን ስንወጣ ከውጪ ሆነን ስንመለከት ወደ አየር መንገዱ አካባቢና ወደ አየር ኃይል አካባቢ ነው። በዛ ፍንዳታ ያው ትንሽ መደናገጥ ነበር። ተኩስ ይሰማ ነበር ከከተማው ውስጥ። ዛሬ ሰላማዊ ሆኖ እየቀጠለ ነው።
በተለያዩ የመገናኛ ብዙሃን የተደመጡት የህዋት መሪዎችም ጥቃቱን መፈጸማቸውን አረጋግጠዋል። ይበንዲ እንደለ የአማራ ብዙሃን መገናኛ ድርጅት ማምሻውን ባወጣው ዘገባ የሀገር መከላከያ ሰራዊትና የአማራ ልዩ ኃይል በራያ ግንባር ባደረጉት ውጊያ ዋጃና ጥሙጋን በቁጥጥር ስር ማዋሉን ነው የገለጹት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ አመሰግናለሁ። አድማጮች፣ በዚሁ ርዕሰ ጉዳይ ለተከታዩ ዘገባ ደግሞ ወደ መቀሌ እናልፋለን። በጎንደርና ባህር ዳር ከተሞች አውሮፕላን ማረፊያዎች ነበሩ ያሏቸውን የወታደራዊ ስራዎች ማስፈጸሚያዎች በሚሳኤል መተናል ሲሉ የትግራይ ክልል ከፌደራል መንግስት ጋር የሚያደርገውን ውጊያ የሚመራው ጦር ቃል አቀባይ አቶ ጌታቸው ረዳ ተናገሩ። በህዝባዊ መሰረተ ልማቶች ላይ ይደርሳሉ ላሏቸው ጥቃቶች አጸፋዊ ምላሽ እንሰጣለን ብለዋል። በትግራይ በደቡባዊ ዞን ውጊያ መከፈቱን መግለጻቸውን ጠቅሶ ሙልጌታ አጽባ ተከታዩን አጭር ዘገባ ልኳል።
በትግራይ ክልል ሴንትራል ኮማንድ የሚባል ተዋቅሯል። የኮማንዱ ቃል አቀባይ አቶ ጌታቸው ረዳ በዛሬው ዕለት በመገናኛ ብዙሃን ወጥተው በትናንትናው ዕለት በትግራይና የኤርትራ ዋሳኝ አካባቢዎች በአይጋ፣ ሞኖክሶይቶ፣ ዛላምበሳ፣ ራማና አዲያቦ አካባቢዎች ጦርነት እንደነበረ ተናግሯል። በዛሬው ዕለት ጦርነቱ መቀነሱም ገልጸዋል። አቶ ጌታቸው ረዳ ትናንት በነበረው ጦርነት ሰራዊታችን በሚገባ መክቷል በማለት ነው የተናገሩት። እንዲሁም በዛሬው ዕለት ትግራይ ከአማራና አፋር ክልል በሚያዋስን የደቡባዊ ዞን ጦርነት መጀመሩ ገልጸው እየመከተን እንገኛለን በማለት ነው አቶ ጌታቸው ረዳ የገለጹት። በቅርቡ የጸረ ማጥቃት እንቅስቃሴ ይጀምራል ብለዋል። በሌላ በኩል ትናንት ማታ በጎንደርና ባህር ዳር ከተሞች የአውሮፕላን ማረፊያ ጣቢያዎች በሚሳኤል ጥቃት አድርሰናል ብለዋል። ካሁን በፊት በትግራይ ክልል በአውሮፕላን ጥቃት ከተፈጸመ አጸፋዊ ምላሽ አውሮፕላን የሚነሱበትና የሚያርፉበት ማንኛውም ቦታ እንመታለን ብለው ነበር። አቶ ጌታቸው ሲናገሩ ወታደራዊ እንቅስቃሴ የሚያግዙ ስራዎች በኤርፖርቶቹ ሲፈጸም ነበር ያሉ ሲሆን በዚህም እርምጃ ወስደናል ብለዋል። በቀጣይም በትግራይ ክልል የህዝባዊ አገልግሎት የሚፈጸምባቸው ተቋማት ጥቃት ከተፈጸመበት አጸፋዊ እርምጃ እንወስዳለን ነው ያሉት። በንግግራቸው በድልድዮችና የኤሌክትሪክ ማከፋፈያ ማዕከላት ኢላማ ሊሆኑ እንደሚችሉ አመላክተዋል። ኢላማ ሊሆኑ ከሚችሉ ቦታዎችም ሰላማዊ ሰዎች ራሳቸውን እንዲያርቁ መክረዋል። በሌላ ዜና በትግራይ ክልል ለሁለት ቀናት ጠፍቶ የነበረ የኤሌክትሪክ ኃይል አገልግሎት ከትናንት ምሽት ጀምሮ ህዝብ እያገኘ ነው። እንዲሁም የባንክ አገልግሎት ህብረተሰቡ በውስን መልኩ በመቀለ ከተማ ማግኘት ጀምሯል። ከሰኞ ጀምሮ ደግሞ ሁሉም ባንኮች ለህዝቡ ክፍት ይሆናሉ በማለት ምንጮች ነግረውናል። ከከተማ ወደ ከተማ የትራንስፖርት አገልግሎት ደግሞ ህዝብ ፍቃድ አውጥቶ እየተንቀሳቀሰ ይገኛል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ወደ ዓለም አቀፍ ዜናዎች እናልፋለን። የፕሬዚዳንት ትራምፕ ደጋፊ የሆኑ ሰልፈኞች ዛሬ ወደ ዋሽንግተን ዲሲ ጎዳናዎች ወጥተዋል። የተቃውሞ ሰልፉ በቅርቡ በተካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ፕሬዚዳንት ትራምፕ ምርጫው ተጭበርብሯል ሲሉ ተጨባጭ ማስረጃ በሌለበት ያቀረቡትን ክስ ተከትሎ በደጋፊዎቻቸው በተለያዩ አካባቢዎች እየተካሄዱ ካሉ ሰልፎች አንዱ ነው። በዩናይትድ ስቴትስ ለኮቪድ-19 አዲስ በተጋለጡ ሰዎች ቁጥርና ሆስፒታል በገቡ ታማሚዎች አሃዝ በአንድ ቀን እድሜ እስካሁን ከተዘገቡት በሙሉ ከሁሉ የከፋ የተባለ ሪከርድ ተመዝግቧል። በትላንትናው ዕለት በዩናይትድ ስቴትስ 170,000 ሰዎች ለኮቪድ-19 መጋለጣቸውን የወረርሽኙን መዛመት የሚያመላክቱ መረጃዎች የሚያሰባስበው ፕሮጀክትና የጃን ሆፕኪንስ ዩኒቨርሲቲ መረጃዎች ጠቁመዋል። ይህም ከአንድ ቀን በፊት በ24 ሰዓታት እድሜ ከተዘገበው አሃዝ በ20 ሺህ የሚበልጥ ነው። በዕለቱም በመላዋ ዩናይትድ ስቴትስ ቁጥሩ ከ1.7 ሚሊዮን በላይ የሚደርስ ሰው የኮቪድ-19 ምርመራ መደረጉን መረጃዎቹ ጠቁመዋል። ይህም ቁጥር በአንድ ቀን በተደረጉ ምርመራዎች መጠን እስካሁን ከነበረው ትልቁ መሆኑ ተነግሯል። በዩናይትድ ስቴትስ በአሁኑ ሰዓት 10.74 ሚሊዮን ሰዎች ለኮቪድ-19 መጋለጣቸው በምርመራ ተረጋግጧል። ይህም አሃዝ በየትኛውም ሀገር ከታዩት እጅግ ግዙፉ ሲሆን ዩናይትድ ስቴትስ ባለፉት 24 ሰዓታት ውስጥ ብቻ በዚህ ወረርሽኝ ሳቢያ ሕይወታቸውን ያጡትን 1300 ሰዎች ጨምሮ በሌላ ትልቅ ሪኮርድ በአጠቃላይ 244,357 ሰዎችን አጥታለች። ለኮሮና ቫይረስ ተጋልጠው ወደ ተለያዩ ዩናይትድ ስቴትስ ሆስፒታሎች ለሕክምና የተወሰዱ ሰዎች ቁጥርም በተመሳሳይ አሻቅቧል። እንደ መረጃዎቹም ዋቢነት ባለፉት 24 ሰዓታት ውስጥ ብቻ ሆስፒታል የገቡት የኮቪድ-19 ታማሚዎች ቁጥር 69,000 ሲሆን ይህም ከአንድ ቀን በፊት ከተዘገበው በ2,000 የበለጠ ነው። ፓኪስታን ጸጥታዬን ለማናጋት በተውጠነጠነ ሴራ በዓለም አቀፍ ደረጃ በሕገ ወጥነት የተፈረጁ ጽንፈኛ ቡድኖችን የምታሰለጥንባቸው የጦር ማሰልጠኛዎች አፍጋኒስታን ውስጥ አቋቁማለች ስትል ጠበኛ ጎረቤቷን ህንድን ወንጅላለች። የፓኪስታን የውጭ ጉዳይ ሚኒስትር ሻህ መህሙድ ኩሬሽ እና የአገሪቱ ጦር ሰራዊት ቃል አቀባይ ሜጀር ጀኔራል ባባር ለፍቲካር በዛሬው ዕለት በጋራ በሰጡት ጋዜጣዊ መግለጫ በቅርቡ በፓኪስታን የተለያዩ አካባቢዎች በተፈጸሙ የሽብር ጥቃቶች የህንድ እጅ ስለመኖሩ የማያጠራጥር ነው ያሉትን ማስረጃ ያቀርበዋል። ባባር በጋዜጣዊ መግለጫቸው ለመጀመሪያ ጊዜ ይፋ ባደረጓቸው በእነኚህ ማስረጃዎች ውስጥ የብዙ ሚሊዮን ዶላር ወጪ የሚያሳዩ የባንክ ሰነዶችን፣ የድምፅ ማስረጃዎችና የህንድ የደህንነት ሰራተኞችና ዲፕሎማቶች አፍጋኒስታን ውስጥ ከሚንቀሳቀሱ ፓኪስታናዊ አሸባሪ ቡድኖች ጋር ያደርጓቸው የነበሩ ግንኙነቶች በዝርዝር የሚያሳዩ ናቸው ያሏቸውን ማስረጃዎች አቅርበዋል። የውጭ ጉዳይ ሚኒስትር ኩሬሺ በበኩላቸው የጠቀሷቸው ቡድኖች ከፓኪስታን ለአመታት ያልተቋረጠ የጸረ ሽብር ዘመቻ በአፍጋኒስታን ተጠልለው የሚገኙ፣ በቅርቡም በዩናይትድ ስቴትስ ሰው አልባ አውሮፕላኖች በጽንፈኞች መሸሸጊያዎች ላይ በተደረገ ኢላማ የቡድኖቹ ቀንደኛ መሪዎች መገደላቸው ከተገለጹት ውስጥ ናቸው። ሚኒስትሩ አክለውም መንግስታቸው እነኚህን ሰነዶች ከተባበሩት መንግስታት ድርጅትና ከአምስቱ የጸጥታው ምክር ቤት ቋሚ አባላት ዩናይትድ ስቴትስ፣ ቻይና፣ ሩሲያ፣ ብሪታንያና ፈረንሳይ ሊሰጥ የሚችል መሆኑን ተናግረዋል። የአሁኑ የፓኪስታን ውንጀላ ዜና የተሰማው በአወዛጋቢው የካሽሚር ክልል በሁለቱ ወገኖች መካከል የተካሄደው ውጊያ በሁለቱም በኩል በድምሩ 13 ሰዎች በተገደሉ ማግስት ነው። አድማጮች፣ አሁን በተከታዩ ዜና ወዲህ ወደ ዋሽንግተን እንመለሳለን።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 12 2013 ዓመተ ምህረት ዝግጅታችን አሁን ጀመረ። በኢትዮጵያ ፌዴራል መንግስትና በህወሓት መካከል የተካሄደ ባለው ጦርነት የዩናይትድ ስቴትስ ዋና ግብ ውጊያው ፈጥኖ እንዲቆም፣ ሰላም እንዲመለስ፣ የሲቪሎች ደህንነት እንዲጠበቅ መጣር መሆኑን የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ራሽ አስታውቀዋል። ዘገባ ይኖረናል።
በእውነቱ ይሄ በጣም የሚዘገንን ነው። በታሪክም ተሰምቶ አይታወቅም። በኢትዮጵያ ውስጥም እንዲህ አይነት ነገር ይፈጠራል ብሎ የሚጠበቅ አይደለም። ስለዚህ እስካሁን ድረስ እናካሄድ ከነበረው ጦርነት በጣም የለየ መራራ ጦርነት ነው።
በመቅደም የሚገኝ ጥቅም አለ ተብሎ በእንግሊዝኛም ከሆነ ፍሬንድ ሺፕ የሚሉት በመቅደም የሚገኝ ጥቅም ወይም እርምጃ ካለ እና አሁን በትግራይ ያለው ውጊያ የተከፈተበት ቡድን በዚህ አይነት ሁኔታ ነው ይህንን ትክክል ነው ብሎ ስለሚገምት ነው ወይ?
መሳሪያ አንዳንድ ጊዜ ከሰማይም ላይ በሚጣልበት ጊዜ ሲቪሊያን የሚኖርበት ከተማን የመሰለ መንደርን የመሰለ አካባቢን ጥለን ሕሊናችንን ከሚያቆስለን ጠላት ባይመታ ይሻላል እያል የምንተዋቸው ታርጌቶች ሁሉ አሉ።
እንደየቅደም ተከተላቸው ሜጀር ጀነራል መርዳሳ ሌሊሳ፣ ብርጋደር ጀነራል አሰፋ አፍሮም እና ብርጋደር ጀነራል መስፍን ኃይሌ ናቸው። በሰሞነኛው ወቅታዊ የኢትዮጵያ ጉዳይ በትግራይ በኢትዮጵያ የመከላከያ ሰራዊትና በህወሓት በሚመራው የክልሉ ልዩ ኃይል መካከል በመካሄድ ላይ ባለው ውጊያ ዙሪያ ወታደራዊ ትንታኔና አስተያየቶች ሰጥተውናል። በውጊያው ከሁለቱም ወገን ጋር በቀጥታ ተሳታፊ የሌላቸው ሶስቱ አንጋፋ የጦር መኮንኖች በሁለተኛው አጋማሽ ክፍለ ጊዜ ለውይይት ይመለሳሉ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአትቪዮ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የሰዓቱን የዓለም ዜና ማሰማችሁ ሰሎሞን አባተ ነኝ። ትግራይ ክልል ውስጥ በፌዴራሉ መንግስትና በህወሓት መካከል ያለውን ውጊያ ለማስቆምና ወደ ሰላማዊ ድርድር ለመግባት የሚሰራ ከፍተኛ የልዑካን ቡድን መሰየሙን የአፍሪካ ህብረት አስታውቋል። የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ለፕሬዚደንት ሳህለወርቅ ዘውዴ ባስተላለፉት መልእክት የሞዛምቢክን፣ የሴራሊዮንንና የደቡብ አፍሪካን የቀድሞ ፕሬዚደንቶች ዮአኪም ቺሳኖን፣ ኤለን ጆንሰን ሰርሊፍንና ጋሌማ ሞትላንቴን መሰየማቸውን ትናንት አሳውቀዋል። የሊቀመንበር ራማፖሳን እርምጃ እንደሚያደንቁ ትናንት ምሽት ላይ ያሳወቁት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ኢትዮጵያ ሰላማዊ የተረጋጋችና የበለጸገች መሆኗን ለማረጋገጥ የድርጅቱ ሙሉ ድጋፍ እንዳላቸው ገልጸዋል። የኢትዮጵያን ጠቅላይ ሚኒስትር የሰላም ተነሳሽነትን በማመቻቸት እንደሚያደንቋቸውም ጉቴሬሽ አክለው አመልክተዋል። ይሁን እንጂ ድርድርን አስመልክቶ ፌዴራል መንግስቱ ያለው አቋም ፈጽሞ አልተለወጠም ያለው የመንግስቱ የአስቸኳይ ጊዜ መረጃ ማጣሪያ የፕሬዝደንት ሲሪል ራማፖሳን ልዑካን ጠቅላይ ሚኒስትሩ ተቀብለው በግል እንደሚያወያዩ ገልጿል። ስለ ሽምግልና የሚወራው ሐሰት ነው፣ ህግን የማስከበር ዘመቻው ለድርድር አይቀርብም ሲል አስተባብሏል። ይህ በእንዲህ እንዳለ ፌዴራሉ የመከላከያ ኃይል አዲግራትን መያዙንና ወደ መቀሌ እያመራ መሆኑን መንግስቱ ዛሬ አስታውቋል። ዩጋንዳ የፊታችን ጥር 6 ለምታካሄደው ፕሬዝደንታዊ ምርጫ ተፎካካሪ የሆኑት ቦቢ ዋይን የከትናንት በስቲያው ረቡዕ ሲታሰሩ በተነሳ የተቃውሞ ሰልፍና ሰልፉንም በተከተለው ግጭት 37 ሰዎች መገደላቸውን የሀገሪቱ ፖሊስ አስታወቀ። ከሙዚቀኛነት ወደ ፖለቲካው የገቡት የ38 ዓመቱ ቦቢ ዋይን የተያዙት ለምርጫ ዘመቻ ቅስቀሳ ከ200 ሰው በላይ እንዳይሰበሰብ የተደነገገውን የኮቪድ-19 ገደብ ተላልፈዋል በሚል ሲሆን ዋይን ትናንት በዋስ ተለቀዋል። ዩጋንዳን ከ35 ዓመታት በላይ የመሩት ዮዌሪ ሙሴቬኒ ጡረታ እንዲወጡ የሚጠይቁት ቦቢ ዋይን ቀደም ሲልም በተደጋጋሚ የታሰሩ ሲሆን የተቀማጩ ፕሬዝደንት ብርቱ ተፎካካሪ ናቸው ተብሎ ይታመናል። ዩጋንዳ ውስጥ ማንኛቸውንም አይነት የሁከት አካሄዶች እንደሚቃወሙ ትናንት ባስተላለፉት መልእክት ያሳወቁት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ሰብአዊ መብቶችን በመጣስ የሚጠየቁ ሁሉ ሕግ ፊት መቅረብ እንዳለባቸው አሳስበዋል። በዘፈቀደ የተያዘ ማንም ሰው ፈጥኖ እንዲለቀቅ የፖለቲካ መሪዎችና ደጋፊዎቻቸው በምርጫው ሂደት ውስጥ በሰላምና ደንቦችን ተከትለው እንዲሳተፉ ከአጸያፊና የጥላቻ ንግግሮች እንዲቆጠቡ ጥሪ አሰምተዋል ጉቴሬሽ። አንዳንድ የተቃውሞ ቡድኖች የተረጋጋች ዩጋንዳን ለማይፈልጉ የውጭ ኃይሎች መሳሪያ የሆኑ ነው ሲሉ ፕሬዚደንት ሙሴቪኒ ከትናንት በስቲያ የምረጡኝ ቅስቀሳ ሲያደርጉ ከሰዋል። ሱዳን ውስጥ ያለው የኮቪድ-19 ሁኔታ እጅግ አስፈሪ ነው ብለዋል የሀገሪቱ የጤና ጥበቃ ሚኒስትር ኦስማ አብዱራሂም። በዚህ ሳምንት የተመዘገበው ለኮሮና ቫይረስ የተጋለጡ ሰዎች ቁጥር 700 መሆኑን ያስታወቁት ራሳቸው ከኮቪድ-19 እያገገሙ ያሉት ኦስማ ከሶስት ሳምንታት በፊት በነበረው ሳምንት ውስጥ የተጋለጠው 200 ሰው እንደነበር አመልክተዋል። ዩናይትድ ስቴትስ ውስጥ ለኮቪድ-19 የተጋለጠው ሰው ቁጥር ወደ 12 ሚሊዮን የተጠጋ ሲሆን ካናዳ ውስጥ ደግሞ በየቀኑ ኮሮና ቫይረስ የሚተላለፍበት ሰው ቁጥር አሁን ካለው 5000 ወደ 20000 ሊያሻቅብ እንደሚችል ተገልጿል። ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት የሞተው ሰው ከሩብ ሚሊዮን አልፏል። ካናዳውያን አሁን ካላቸው የመገናኘት መጠን የሚጨምሩ ከሆነ ቁጥሩ እንዲያውም በቀን ወደ 60000 እንደሚያድግ የሀገሪቱ የህብረተሰብ ጤና ዋና ኃላፊ ዶክተር ቴሬሳ ታም አስጠንቅቀዋል። ይህ በእንዲህ እንዳለ አሜሪካዊው ፋይዘርና ባዮንቴክ የሚባለው የጀርመን የመድኃኒት ምርምርና አምራች ኩባንያ ያዘጋጇቸው ክትባቶች ለአጣዳፊ ሁኔታ አገልግሎት ላይ እንዲውሉ የሚጠይቁ ማመልከቻዎችን ለዩናይትድ ስቴትስ የምግብና መድኃኒት አስተዳደር ትናንት ያስገቡ ሲሆን ፈቃዱን ባገኙ በጥቂት ሰዓታት ውስጥ ማከፋፈል እንደሚጀምሩ አስታውቀዋል። እስካሁን በተደረጉት ሙከራዎች ክትባቶቹ ከ95% በላይ ውጤታማ መሆናቸውን ማረጋገጣቸውና የበረታ የሚባል የጎን ጉዳት አለመስተዋል ሉንም ኩባንያዎቹ ገልጸዋል። በኢንዱስትሪ የበለጸጉና ወደ ብልጽግናው እየገቡ ያሉ 20 ሀገሮችን ዓመታዊ ጉባኤ ሳውዲ አረቢያ ዛሬ በኢንተርኔት ማስተናገድ ጀመረች። ሰሞኑን ከህዝብ እየታረቀው የቆዩት የዩናይትድ ስቴትስ ተሰናባች ፕሬዚደንት ዶናልድ ትራምፕ በጉባኤው ላይ በሁለቱም ቀናት እንደሚሳተፉ ዋይት ሀውስ አስታውቋል። G20 ወይም ቡድን 20 ተብሎ የሚታወቀው ጉባኤ በኮቪድ-19 ምክንያት በኢንተርኔት በርቀት ሲካሄድ ያሁኑ ለመጀመሪያ ጊዜ ነው። ጉባኤው ኮቪድ-19 በዓለም ምጣኔ ሀብት ላይ ስላሳደረው ቀውስና ከቀውሱ ማገገም በሚቻልባቸው መንገዶች ላይ እየመከረ መሆኑ ታውቋል። በሌላ በኩል ግን አንዳንድ የምጣኔ ሀብት ጉባኤው ተሳታፊዎች ቱርክ ውስጥ በሳዑዲ አረቢያ መገደሉ በተገለጸው ጸሐፊና ጋዜጠኛ ጃማል ካሾግዢ ጉዳይ ከአስተናጋጁ አልጋ ወራሽ ልዑል ሙሐመድ ቢን ሳልማን ጋር እሰጥ አገባ ውስጥ ሳይገቡ እንደማይቀሩ ቀደም ሲል ሲነገር ቆይቷል። የጂ 20 አባላት አርጀንቲና፣ አውስትራሊያ፣ ብራዚል፣ እንግሊዝ፣ ካናዳ፣ ቻይና፣ ፈረንሳይ፣ ጀርመን፣ ህንድ፣ ኢንዶኔዥያ፣ ኢጣሊያ፣ ጃፓን፣ ሜክሲኮ፣ ሩሲያ፣ ሳዑዲ አረቢያ፣ ደቡብ አፍሪካ፣ ደቡብ ኮሪያ፣ ቱርክ፣ ዩናይትድ ስቴትስ እና የአውሮፓ ህብረት ናቸው። እነዚህ ሀገሮች ከዓለም ምጣኔ ሀብት ትሩፋት 80%ን፣ ከዓለም ህዝብ 2/3 እና ከዓለም አቀፍ ንግድ 3/4 የሚይዙ መሆናቸውን የጂ20 ዌብሳይት ይናገራል። የዩናይትድ ስቴትስ ተመራጭ ፕሬዚደንት እንዳሸነፉበት በተነገረባት ጆርጂያ ግዛት ባለስልጣናቱ ካካሄዱት የእጅ የድምፅ ድጋሚ ቆጠራ በኋላ ለውጤቱ ማረጋገጫ ቢሰጡም ተሰናባቹ ዶናልድ ትራምፕ ግን ሽንፈታቸውን ባለመቀበል እንደጸኑ ናቸው። የፕሬዚደንት ትራምፕ ደጋፊዎች የግዛቲቱን የተወካዮች ምክር ቤት ህንጻ ሰሞኑን ወረው በድምፅ ቆጠራውና በተሰጡ ድምፆች ላይ ምርመራ እንዲከፈት ጠይቀው የነበረ ሲሆን ባለስልጣናቱ የባይደንን ማሸነፍ ያረጋገጡበትን መግለጫ ያወጡት ትናንት ነው። ይህ የጆርጂያ ድጋሚ ቆጠራ በዩናይትድ ስቴትስ ታሪክ ውስጥ የመጀመሪያው ግዙፍ የእጅ ቆጠራ መሆኑ ተዘግቧል። 45 ከመቶ የሚሆኑ ሪፐብሊካን መራጮች በመላ ሀገሪቱ ትራምፕ ሽንፈታቸውን መቀበል አለባቸው ብለው እንደሚያምኑና 27 ከመቶ የሚሆኑት ደግሞ ምንም ቢፈጠር እንዳይቀበሉ እንደሚሉ የቅኝት አሃዞች ይጠቁማሉ። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች አብራችሁን ቆዩ። ወደ ጽዮን ለመልሳችሁ ለቀሪ ዝግጅቶቻችን
የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የቅዳሜ ህዳር 12 2013 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን ወደ ቀደመው ዘገባችን እንለፍ። በኢትዮጵያ ፌዴራል መንግስትና በህወሓት መካከል እየተካሄደ ባለው ጦርነት የዩናይትድ ስቴትስ ዋና ግብ ውጊያው ፈጥኖ እንዲቆም፣ ሰላም እንዲመለስ፣ የሲቪሎች ደህንነት እንዲጠበቅ መጣር መሆኑን የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናሽ አስታውቀዋል። ትግራይ ክልል ውስጥ ባለው ሁኔታ ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ጋር ሆነው ትላንት መግለጫና ለጋዜጠኞች ጥያቄዎች መልስ የሰጡት ቲቦር ናሽ የህወሓት መሪዎች ግጭቱን ዓለም አቀፍ ገጽታ ለማስያዝ እየጣሩ ናቸው ሲሉ ከሰዋል። በሌላ በኩል ደግሞ እስከ 200 ሺህ ሊደርስ የሚችል ቁጥር ያላቸው ኢትዮጵያውያን ተሰደው ሱዳን ሊገቡ ይችላሉ ብለው እንደሚጠብቁ አፋጣኝ ዓለም አቀፍ ድጋፍ እንዲደርስላቸው የጠየቁት በሱዳን የተባበሩት መንግስታት ለህፃናት ደራሽ ተቋም ዩኒሴፍ የሱዳን ተጠሪ ተናግረዋል። ሱዳን ውስጥ ያለው የኢትዮጵያውያን ስደተኞች ሁኔታ ደግሞ ሙሉ ሰብአዊ ቀውስ ነው ብለዋል በተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች ለቪኦኤ በሰጡት ቃል። ዝርዝሩን ሰለሞን አባተ ይዟል።
ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥና አምባሳደር ማይክ ራይነር ለበርካታ የዓለም አቀፍ መገናኛ ብዙሃን ጋዜጠኞች የሰጡትን ማብራሪያና መልሶች የጀመሩት የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ቀደም ሲል ያስተላለፉትን ኢትዮጵያ ውስጥ የተፈጠረውን የሰላም መደፍረስ ወደ አካባቢውም እንዳይስፋፋ ዩናይትድ ስቴትስ ያላትን ስጋት የገለጹበትን መልእክት በማጉላት ነበር።
From the first attacks on November 3rd by the Tigray People's Liberation Front, TPLF, on Ethiopian National Defense Force bases in the Tigray region, we have publicly and privately highlighted our grave concern.
ህወሓት ትግራይ ውስጥ ባሉ የመከላከያ ኃይል መደቦች ላይ ጥቅምት 24 ቀድሞ ጥቃት ከፈጸመ አንስቶ ያለንን ብርቱ ስጋት በግልጽና በጉልህ እያሳወቅን ነው። ውጥረቱ ፈጥኖ እንዲያቆም፣ ሰላም እንዲመለስ እናሳስባለን። የሲቪሎች ሁሉ ደህንነት መጠበቅ እጅግ አስፈላጊ ነው። የዩናይትድ ስቴትስ ዜጎች ደህንነት ጉዳይ ቀዳሚው ትኩረታችን ነው። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ከተባበሩት መንግስታት ድርጅትና ከሌሎችም ጋር ሆኖ ትግራይ ውስጥ የሚገኙ የዩናይትድ ስቴትስ ዜጎችን ሁኔታዎች እንዲያሳውቅ ወደ ሌላ ቦታ ለማዛወር በቅርብ እየሰራን ነው። በዚህ በኩል የመንግስታቱን ድርጅት ድጋፍ እናደንቃለን።
ትግራይ ውስጥ ለተጋለጡ ሲቪሎች ሰብአዊ ድጋፍ ፈጥኖ እንዲደርስም ኤምባሲው ከኢትዮጵያ ፌዴራል መንግስትና ከክልሉ ባለስልጣናት ጋር እየሰራ መሆኑንም ረዳት ሚኒስትሩ ገልጸዋል። የህወሓት አመራር በባህር ዳርና በጎንደር አይሮፕላን ጣቢያዎች እንዲሁም በኤርትራ ላይ ጥቃት ማድረሱን ማመኑን ያመለከቱት ናዥ ህወሓት ግጭቱን ዓለም አቀፍ ገጽታ ለማስያዝ እየጣረ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮም አደገኛነቱን ጠቅሰው አድራጎቱን ማውገዛቸውን አስታውሰዋል። የኤርትራ መንግስት በታጋሽነቱ እንዲቀጥልም ከመንግስቱ ባለስልጣናት ጋር እየሰሩ መሆናቸውን አመልክተዋል። ውጊያው ፈጥኖ እንዲቆም ከዓለም አቀፍ አጋሮች ጋር ዋሽንግተን ዲሲ ውስጥም አዲስ አበባ ላይም እየሰሩ መሆናቸውንና ከኢትዮጵያ ዳያስፖራ ተጠሪዎች ጋርም እየተነጋገሩ መሆናቸውን ተናግረዋል። የህወሓት ወታደሮችና ታጣቂዎች ከአካባቢው ሲሸሹ ያደረሱት ሳይሆን አይቀርም ያሉትን ማይካድራ ውስጥ በሲቪሎች ላይ የተፈጸመውን ጭፍጨፋም እንደሚያወግዙ ረዳት የውጭ ጉዳይ ሚኒስትር ናዥ በመግቢያ ንግግራቸው ላይ አስታውቀው ምርመራ ተካሂዶ በጉዳዩ ተጠያቂ የሆኑ ሁሉ ሕግ ፊት መቅረብ እንዳለባቸውም አሳስበዋል። ኢትዮጵያ ውስጥ ብዙ ጋዜጠኞች የታሰሩበትን ምክንያት ለማጣራት ያሉበትን ሁኔታና የተመሰረቱባቸውን ክሶች ምንነትም ለማወቅ ከኢትዮጵያ ሰብአዊ መብቶች ኮሚሽንና ከመንግስቱ ጋርም እየሰሩ መሆናቸውን ገልጸዋል። ወደ አጎራባች ሀገሮች እየተሰደዱ ያሉ ኢትዮጵያውያንን ሁኔታና ደህንነት ከመንግስታቱ ድርጅትና ከሰብአዊ ተቋማት ጋር በመሆን እየተከታተሉ መሆናቸውንም ተናግረዋል። ረዳት ሚኒስትር ናዥ አሁን የተፈጠረው ሁኔታ ልቤን ሰብሮታል ብለዋል። በግል የሚሰማቸውን ረዳት ሚኒስትሩ ሲናገሩ
I do want to mention one personal note. As some of you know, this situation absolutely breaks my heart. I had several tours in Ethiopia, including ambassador.
አንድ በግል የሚሰማኝን ስሜት መግለጽ ፈልጋለሁ። አንዳንዶች እንደምታውቁት ይህ ሁኔታ ልቤን ሰብሮታል። አምባሳደር ሆኜም ጭምር በኢትዮጵያ ኤርትራ ጦርነት ጊዜ ወደዚያው ሄጄ ነበር። ልክ እንደ አምባሳደር ራይነር ሁሉ እኔም አካባቢውን በደንብ አውቀዋለሁ። ለኢትዮጵያ ሕዝብ በተለይ ደግሞ በዚያ ስርዓት እጅግ ለተጎዳው የትግራይ ሕዝብ እጅግ ከፍ ያለ ክብርና አድናቆት አለኝ።
የአካባቢው ሀገሮች በዚህ ሁኔታ ውስጥ ድርሻ ይኖራቸው እንደሆነ የተጠየቁት ናዥ ይህቺ ከመቶ ሚሊዮን በላይ ሕዝብና የ2000 ዓመታት የመንግስትነት ታሪክ ያላት ከሰሃራ በስተደቡብ በቅኝ ያልተገዛች ብቸኛ ሀገር በተለይ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከዘለቁ ወዲህ ለአጠቃላዩ አካባቢ ቁልፍ የሆነች ሀገር ነች ብለዋል። በምድር ላይ እጅግ ግዙፏ የባህር በር የሌላት መሆኗንም አንስተው በተለይ ጅቡቲ በባህር ወደብነቷ ለኢትዮጵያ እጅግ አስፈላጊ መሆኗን ተናግረዋል። ኢትዮጵያ በሶማሊያ፣ በሱዳን፣ በደቡብ ሱዳን ውስጥ መረጋጋት እንዲፈጠር ጥረቶችን ማድረጓንም አስታውሰዋል። ለረጅም ዓመታት ኢትዮጵያውያን ስደተኞችን የማስተናገድ ታሪክ ያላት ሱዳን አሁንም ተፈናቃዮችን እያስተናገደች መሆኗን ጠቅሰዋል። ከኤርትራ ጋርም በ1990ዎቹ መጀመሪያ ላይ ካካሄደችው እጅግ የመረረ ጦርነት በኋላ አሁን ሁኔታዎች መለወጣቸውና የተሻለ ግንኙነት መስፈኑንም ገልጸዋል ናዥ።
The United States very much wants Ethiopia to be able to continue playing a positive role in the region, exporting stability and hopefully some point in the not too distant future prosperity as well as one of the prime minister's goals is
Ethiopia le akababiu meregagatin yezerach be akababiu awntawi mina mechawatwan inditqettil United States betam tfelgallech degmom Ethiopian mengist mer kehone mitani habt wede gabiya mitani habt mashegager kegebochachaw andu yehonew teklai minister bayazut menged ruq balhone gize bilzignam le akababiu tzerallech emil tasfaalleñ
ከረዳት ሚኒስትሩ ጋር ለጥያቄዎች መልስ የሰጡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ኤምባሲዎቻቸው ለችግሮች መፍትሄዎችን ለመፈለግ ከያሉባቸው ሀገሮች ጋር በቅርበት እንደሚሰሩ ጠቁመው ኢትዮጵያ በአካባቢው ያላትን ቦታም እንዲህ ሲሉ ገልጸዋል።
ቲቦር እንዳለው ኢትዮጵያ በመሰረቱ በአካባቢው ንጹህ ጸጥታና ደህንነትን ወደ ውጭ የምትዘራ ሀገር እንደመሆኗ ይህ ሁኔታዋ ለነርሱ ጸጥታና ደህንነት የሚኖረው ትርጉምም እንደሚያሳስባቸው ይገልጻል።
ይህ በኢትዮጵያ ፌዴራል መንግስትና በህወሓት መካከል እየተካሄደ ያለው ውጊያ እጅግ ያሳሰበ ካለባቸው ጉዳዮች አንዱ እንዲሁም መረጋጋት ይራቀው አካባቢ ተጨማሪና እንዲያውም የበረታ ጦስ እንዳያሳርፍ የመሆኑ ጉዳይ መሆኑን ሁለቱም አሜሪካውያን ከፍተኛ ዲፕሎማቶች ደጋግመው አንስተውታል።
We expressed our thanks to Eritrea for not being provoked when they were attacked by missiles because apparently
ኤርትራውያን ጥቃት ከተፈጸመባቸው በኋላ አጸፋ ከመመለስ በመቆጠባቸው አመሰግናቸዋለሁ። ምክንያቱም የህዋት አክራሪ አመራር ምናልባት የፈለገው ግጭቱን ዓለም አቀፍ ገጽታ ለማስያዝና በትግራይ አጠቃላይ ህዝብ ውስጥ የአገር ስሜት ነበልባል ለማራገብ ነበር። ኤርትራ በመቆጠቧ አድናቆታችንን እንገልጻለን። የኢትዮጵያ መንግስትም ሁኔታውን ለዓለም አቀፉ ገጽታ እንዲያስይዝ በንቃት እየጠበቀ መሆኑን እናውቃለን።
ሁኔታው ከደፉ እንዳያልፍ አስችሏል ያሉትን የኤርትራን አቋምም ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ በአድናቆት አንስተዋል። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ እና በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ትናንት ከዓለም አቀፍ መገናኛ ብዙሃን ጋር ባደረጉት ጋዜጣዊ መግለጫ እንዲሁም 200,000 ኢትዮጵያውያን ይሰደዳሉ የሚል ስጋት ያለውን የዩኒሴፍ የሱዳን ተጠሪና ሱዳን ውስጥ ያለው የኢትዮጵያውያን ስደት ሁኔታ ሙሉ ሰብአዊ ቀውስ ሆኗል ያሉትን የዩኤንኤችሲአር ቃል አቀባይ ሐሳቦችን ያካተተ ዘርዘር ያለ ዘገባ ይዘንላችሁ እንመለሳለን።
ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ፌዴራል መንግስት በአንዳንድ የህወሓት አባላት ላይ የተከፈተ የተወሰነ ወታደራዊ እርምጃ ከመለውና ህወሓት ደግሞ በትግራይ ላይ የተከፈተ ጦርነት ከመለው ወደ ሱዳን በመሸሽ ላይ ያሉት ስደተኞች ብዛት ከ30,000 በላይ መድረሱን የተባበሩት መንግስታት ድርጅት ቃል አቀባይ ጠቁመዋል። የትግረኛ ቋንቋ አገልግሎት ባልደረባችን ገብረ መድን ሁለት ስደተኞችና የተባበሩት መንግስታት ድርጅት ቃል አቀባይ ባባር ባሎችን አነጋግሮ ያጠናቀረውን ዘገባ አዳነች ፍሳህየ ታቀርባለች።
አቶ ጉዕሽ ወልደ ምህረት ወደ ሱዳን ከተሰደዱት የትግራይ ተወላጆች መካከል አንዱ ሲሆኑ የሁለት ልጆች አባት ባለትዳር መሆናቸውን ገልጸዋል። እድሜያቸውን ሙሉ ምዕራብ ትግራይ በሚገኘው ሁመራ ከተማ ይኖሩ እንደነበረ ገልጸውልናል። ባለፈው ሳምንት ሰኞ ሳይታሰብ ከሁለት አቅጣጫ ከተማይቱ በከባድ መሳሪያ ከተደበደበች በኋላ ግን ወደ ሱዳን ለመሰደድ እንደተገደዱ ተናግረዋል። የኢትዮጵያ ወታደሮች ከደቡብ በኩል ወደ ሑመራ ያመሩ ነበር። የኤርትራ ወታደሮች ደግሞ ከሰሜናዊቷ ከተማ ኡም ሐጀር ሑመራ ከተማን በከባድ መሳሪያ ይደበድቡ ነበር ብለዋል አቶ ጎሽ። ከከባድ መሳሪያ ድብደባ በኋላ የራሳቸውንና የቤተሰባቸውን ሕይወት ለማዳን ሲሉ ወደ ሱዳን መሰደዳቸውን ተናግረዋል። አንዲት ጫጉላ ላይ የነበረች ሙሽራና አንዲት ትልቅ ሴት በከባድ መሳሪያ ድብደባው እንደተገደሉ፣ አንድ ህፃን ልጅ ደግሞ እንደቆሰለ፣ ኋላ ግን መሞቱን እንደሰሙ አቶ ጉዕሽ ተናግረዋል። ብዙ ሺዎች የሚቆጠሩ ሰዎች ህይወታቸውን ለማትረፍ ሲሉ ከየአቅጣጫው ወደ ሱዳን እንደሸሹ ነው አቶ ጉዕሽ የገለጹት። ብዛታቸው 70,000 ሊሆን ይችላል ብለዋል።
70,000
በግምት 70,000 ሊሆኑ ይችላሉ። ከዚያም በላይ ሊሆን ይችላል። በትግራይ ክልል ከሚገኙት ከሁመራ፣ ከራውያን፣ ከማይካድራ፣ ከአደባይና ከባህር ነው በየአቅጣጫው የሸሹት። የተባበሩት መንግስታት ድርጅት ከ25,000 እስከ 27,000 ይሆናሉ የሚለውን ዌብሳይት ላይ ያወጣውን አይቼዋለሁ። ነገር ግን ከልክ በላይ የተሳሳተ መረጃ ነው። ተጋላጭ የሆኑትን አረጋውያንን፣ ነፍሰ ጡር ሴቶችንና የታመሙትን ሰዎች ለመርዳት ከቦታ ቦታ ስለምዘዋወር ስደተኞቹ ምን ያህል ብዛት እንዳላቸው ለመገመት እችላለሁ።
በአሁኑ ወቅት ሱዳን ውስጥ ሐምዳይ በተባለው ቦታ አካባቢ በሚገኝ ጊዜያዊ መጠለያ ሜዳ ላይ ፈሰው እንደሚገኙ አቶ ጉዕሽ ተናግረዋል። ተጋላጭ የሆኑትን ስደተኞች እየረዱ መሆናቸውንም ጠቁመዋል።
ሰዋዕተ መዓልተ ካብ ዝመስል በቃ ነቲ ዝደኸሙ ሰባት ኣብ በረኻ ዝወለዳ
እዚህ ከገባው 7 ቀናት ሆኖኛል። ተጋላጭ የሆኑትና እጅግ የተቸገሩትን በፈቃደኝነት እየረዳሁ ነው። በረሃ ላይ የወለዱ ሴቶች አሉ። አንዲት ሴት የማሽላ አዝርዕት ላይ ነው የወለደችው። አንዳንድ ካርቱምና ከሰላ የሚኖሩ የትግራይ ተወላጆች አንዳንድ እርዳታ ልከውልናል። ማንኛውም የምናገኘው ረድኤት እያስተባበርኩ ነው።
ስደተኞቹ ምግብ፣ የሚጠጣ ውሃ፣ መጠለያና የሕክምና እርዳታ እንደማያገኙ አቶ ጉዕሽ ተናግረዋል።
ስደተኛ ቀዳማይ ነገር ብከብሪ ይተሓዘ ኣለዎ ሕጂ ንዕሊ ኩሉ ብከብሪ ይተሓዘ ኣሎ ይቀመ ኣሎ።
ስደተኞቹ ተርበዋል። የሚላስ የሚቀመስ የላቸውም። ከለበሱት በስተቀር ንብረታቸውን ሁሉ ትተው ነው የተሰደዱት። ትግራይ ውስጥ ባንኮች ተዘግተው ስለነበር የያዙት ገንዘብ የለም። ሀብታሙም ሆነ ድሃው ትልቅ ችግር ላይ ነው የወደቁት። ለረሃብና ለስቃይ ተዳርገዋል።
አቶ ጉዕሽ አያይዘውም ሰዎች የተከዘ ወንዝ ውሃ ለመጠጣት እየተገደዱ መሆናቸውን ገልጸዋል። ብዙ የታመሙ ሕክምና የሚያስፈልጋቸው ሰዎች እና ምግብ የሚያስፈልጋቸው የተራቡ ሕፃናት እንዳሉም አቶ ጉዕሽ ገልጸዋል። የዓለም ማህበረሰብ ሊያየንና ሊረዳን ይገባል ሲሉ የረድኤት ድርጅቱን ተማጽነዋል። አቶ ምሕረት አብ ገብረ ሚካኤል የተባሉ ባለፈው ሳምንት ወደ ሑመራ የሸሹ ስደተኛም ረድኤት ያስፈልገናል ይላሉ።
ምግብ የለም። ሰዎች ተርበዋል፣ ተጨንቀዋል፣ ትንሽ ምግብ ቢገኝ የረድኤት ሰራተኞቹ ለህፃናትና ለእናቶች ነው የሚሰጡት።
አቶ ምህረት አባያይዘውም ከሑመራ ከመሸሻቸው በፊት 5 ሰዎች በኢትዮጵያ ወታደሮች ሲገደሉ ማየታቸውን ገልጸዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሉት በበኩላቸው ወደ ሱዳን የጎረፉት የትግራይ ተወላጆች ስለሚገኙበት ሁኔታ ገልጸዋል።
So far, more than 30,000 Ethiopian refugees have arrived in eastern Sudan, mostly in the last 7 days.
እስካሁን ባለው ጊዜ ከ30,000 በላይ የሚሆኑ ኢትዮጵያውያን ስደተኞች ምስራቅ ሱዳን ገብተዋል። በአብዛኛው ካለፉት 7 ቀናት አንስቶ ነው የገቡት። በከፍተኛ ብዛትም የሚመጡት በየቀኑ ወደ 4,000 የሚጠጉ ስደተኞች ይጎርፋሉ። የሚሰደዱትም ከትግራይ ክልል ነው። ሴቶች ልጆችና ወንዶች ናቸው የተሰደዱት። በአብዛኛው ወደ ከሰላና ገዳሪፍ ነው የሚሸሹት። የሚመጡት ደግሞ በተቀነባበረ መልክ አይደለም። ከያቅጣጫው ህይወታቸውን ለማዳን የሚሸሹ ናቸው። ያለው ስጋት እንግዲህ ውጊያው ካላቆመ በስተቀር በቀጣዮቹ ቀናት የበዙ ሰዎች ሊገቡ ይችላሉ የሚል ነው።
የሱዳን መንግስት ኡምራ ኩባ በተባለው ቦታ ላይ 20,000 ለሚሆኑ ስደተኞች መጠለያ ሰፈር ለመስራት ቃል መግባቱን በባርባሮች ተናግረዋል።
ገብረና ዳነችን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የኦሮሚያ ፖሊስ ኮሚሽን ሰሞኑን ባወጣው መግለጫ መንግስት ኦነግ ሸኔ ብሎ የሚጠራቸው 274 በምዕራብ ወለጋ የሚንቀሳቀሱ ሸማቂዎች ላይ እርምጃ መውሰዱን አስታውቋል። የክልሉ ኮሚሽነር ጄኔራል አራርሳ መርዳሳ ማክሰኞ ዕለት ለጋዜጠኞች የሰጡት መግለጫ ባካሄድ ነው ዘመቻ 142 የኦነግ ሸኔ አባላት ተደምስሰዋል ሲሉ 132ቱ ደግሞ መያዛቸውን ገልጸዋል ነበር። ኮሚሽነር ጄኔራሉ ከተያዙት መካከል 104ቱ የህዋት አባላትና የኦነግ ሸኔ አሰልጣኞች ናቸው ቢሉም የሸማቂዎቹ ምዕራብ ዞን ቃል አቀባይ ቢሊሶማ ጉታ አንድም የተደመሰሰ የኦሮሞ ንጻነት ታጣቂ የለም፣ ከህዋት ጋርም አንሰራም ሲሉ ክሱን አስተባብለዋል። ናኮር መልካ።
የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀነራል አራርሳ መርዳሳ ባለፈው ረቡዕ ለጋዜጠኞች በሰጡት መግለጫ ህዝብ ውስጥ ተለባት ሲፈጽሙ የቆዩትን እርሳቸው የኦነግ ሸኔ አባላት ናቸው የሚሏቸውን ሸማቂዎች መንጥሮ ለማውጣ አካባቢዎች ዘመቻ እየተካሄደ ነው ብለዋል። በህዋት አስተባባሪነት የኦነግ ሸኔ አባላት የጥፋት ድርጊታቸው በምዕራብ ወለጋ ዞን ጉሊሶ ወረዳ በንጹሐን ዜጎች ላይ ጭፍጨፋ ፈጽመዋል ሲሉም ያስታውሳሉ። የክልሉ ፖሊስ ኮሚሽን ከሌሎች የጸጥታ አካላት ጋር ተባበር ባካሄደው ዘመቻ 142 ተደምስሰዋል ብለው ነበር በመግለጫቸው። 68ቱ በቁጥጥር ስር ውለዋል ያሉት ኮሚሽናት ደግሞ ከተደበቁበት ተይዘዋል ሲሉ አክለዋል። ለጥፋት ቡድኑ ልዩ ድጋፍ 341 ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው ነው ሲሉም
እዚህ ከ1341 ውስጥ 100 አባል አሰራት ኦኔግን ሸኔን ደግ እነሱም ከዚህ ውስጥ ቁጥጥር ስር ውሎ ምርመራውን ለህዝባችን
ልዩ ጦር መሳሪያዎችና ገንዘብም በዘመቻው መያዛቸውን ጠቁመዋል።
እነኚህ ታጣቂዎች የተለያዩ የጦር መሳሪያዎች በእጅ 57 የሚጠጎች ተማርከዋል የሚሆኑ የተለያዩ ከዚህ ጋር ግናል ስር ወደ ከዚህ ከጠላት ባደለዋል። እንጠቀምበት የነበረውን ከህብረተሰቡ 677 ጠጉ ብር ከወረስ ተደርጓል።
መንግስት ኦነግ ሸማቂዎች የሚሉ የቀረበባቸውን ሸማቂ ጠላት ነው ቃሴ
አንነን
ኦህድሞ ከኦህዴድ ነው የተገኘ ለኦሮሞ ለም የራሳቸው ድጋፎች ምንም አይነት ግን ብለዋል። ሸማቂዎችን ተደጋጋሚ የሚያወጣው ብዙ ነገር ተናግረዋል። ቢያንስ የባቸው ነገሮችን እንዲሁ ከገብቃዩ በኋላ በኃይላቸው ተጠቅመዋል። በተረፈ መጨረሻም አንድ የተማረ ከሁለት ሳምንት በፊት ንጹሐን ዜጎች ጥቃቱ አመለጥን ባይ ግን ክሱ ቃጠልሸት የተቃብለዋል። የተለያዩ ውስጥ ለሚኖሩ ብሄሩ ያግዛቸዋል። ህዝቡ የኦሮሞ ነጻነት ሰራ በእንዲህ አይነቱ የዘር ጭፍጨፋ ተግባራትን ጭፋ ላካሄደን ም የተከለከለ ነው ቀንሸሸን ካሉ ሰው ብለው ነበር።
በጥቅሉ በበናደርካ ኮርተቃ ስሰባ ምናምን ቀጥታ ግሬ ለምናምን እያሉ አበበራ የገባው ህዝብ እዚያ ላይ ጣቱትን በመጠኑ ጨረሷቸው። ዘን እናጠፋንበት ስልክን
ቀሙ። ኦነግ ታጣቂዎች ራይ ከህዋት ጋር በመያ ሰራዊት ጋር እየቡ ወደ ስራ የተመለ ሌተናል ጀኔራል ባጫ አመልክቶ ቢሊሶ ውጭ በየትኛው አላማችን ኦሉ አክለዋል። የንጹሃን ዜጎችን ባለስልጣናት እንደሚያሰቃዩና የሚገድሉ በተደጋጋሚ አንድም ቀን አምነው አያውቅ ማለት የሚጠራው የሶስት ዓመት በኢትዮጵያ ለውጥ ተከትሎ ለሀገር ከገባው የወጠል የኦሮሞ በትጥቅ ትግል ታወቁ ይታወሳል። ገባሪዎችና በተፈጠረው ግጭትም ፈጠሩንና ያልፍ እንደነበር የካ ድምፅ ናኮር
ናኮርን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ውይይት ነው። በትግራይ በኢትዮጵያ የመከላከያ ሰራዊትና በህወሓት የሚመራው የክልሉ ኃይል መካከል በመካሄድ ላይ ያለው ውጊያ ቀጥሏል። የኢትዮጵያ መከላከያ ሰራዊት በውጊያው የተለያዩ አካባቢዎችን መቆጣጠሩን፣ ትልሙን ለማስፈጸምም ወደፊት እየገፋ መሆኑን፣ ለዚሁ ሲባል በተቋቋመው የአስቸኳይ ጊዜ አዋጅ የመረጃ ፍሰት ማዕከል አማካኝነት በየዕለቱ ይፋ ያደርጋል። የህወሓት ኃይሎች በበኩላቸው በመከላከያ ጦር ላይ ጉዳት እያደረስን ነው ይላሉ። በንጹሃን ዜጎች ላይ ሆን ተብለው መፈጸማቸው የሚነገርላቸውን ጉዳዮች ጨምሮ በውጊያው ሳቢያ ለመፈናቀልና ለበረታ ጉዳት የሚዳረጉ ዜጎች ጉዳይ፣ የግጭቱን ተጨባጭ መንስኤዎችና የሁለቱን ወገኖች ለየቅል አላማና ግቦች እንዲሁም ሌሎች በርካታ ተያያዥ ጭብጦች በሁለቱ ወገኖች ከሚሰሙት መግለጫዎች አልፎ ለመመርመር የታለመ ውይይት ነው። በርዕሰ ጉዳዮቹ ላይ ወታደራዊ ትንታኔና እይታቸውን እንዲያካፍሉን በውጊያው በሁለቱም ወገን በቀጥታ ተሳታፊነት የሌላቸው ሶስት አንጋፋ የጦር መኮንኖችን ጋብዘን አዋይተናል። ውይይቱን የመራው አሉላ ከበደ ነው። የመጀመሪያውን ክፍል ይዞ ቀርቧል።
ሜጀር ጀነራል መርዳሳ ሌሊሳ፣ ብርጋዴር ጀነራል አሰፋ አፈሮም፣ ብርጋዴር ጀነራል መስፍን ኃይሌ እንግዶቼ፣ በቅድሚያ ሁላችሁንም ለጊዜያቸው አመሰግናለሁ። ከውይይታችን አስቀድሜ ጠቆም እንዳደረግኩት በሙያዊ እይታችሁ የምትመለከቱት የወታደራዊ ሳይንስ መሰረት ያደረጉ ትንታኔዎች፣ የትዝብት አስተያየቶች ጨምሮ ለአድማጮች እንድታካፍሉ ነው። እናንተ እስከምትረዱት ድረስ እና እንድታዘባችሁትም ሁኔታዎች የከሰቱትም ቢሆን በአሁኑ ሰዓት ከፍተኛ ወታደራዊ እንቅስቃሴ የሚታይበት በርካታ ጦር የሚያሳተፈው ውጊያ እየተካሄደ ነው እና በንጽጽር የምናየውም ሌላ ሊጠቀስ የሚችል አጋጣሚ ባለመኖሩም ጭምር፣ ለመሆኑ እንዲህ ያለ በአንድ ሀገር ውስጥ በፌዴራል መከላከያ ሰራዊትና የአንድ አስተዳደር ኃይሎች መካከል ሊካሄድ የሚችል ይህን መሰል ወታደራዊ ግጭት እንዴት ነው የሚካሄደው? ያሏችሁን መረጃዎችም የገዛ ገጠመኞቻችሁና የጦር ውሏችሁንም ማዛመድ ትችላላችሁ። ጀነራል መርዳሳ እርሶ ይቅደሙ።
እሺ፣ አመሰግናለሁ። እኔ ቀድማለሁ። በኢትዮጵያ ታሪክ ውስጥ እንዲህ አይነቱ ተከስቶ አይታወቅም። አዲስ ነው፣ በጣም አዲስ ነው። አንደኛ እንደተባለውና እንደሰማነው አለመግባባት ተከስቷል። የፖለቲካ አለመግባባት በመካከሉ ብዙ የፖለቲካ ውይይቶች ነገሮች ይሰሙ ነበር፣ አለመግባባቶች። ያኛም አልተቀበለም መንግስትነትን። ይሄንን በዚህ እንዳለ ይሄ ጥቅምት 25 ጦርነቱ በሚከፈትበት ጊዜ እጅግ በጣም አሳዛኝ ነው። ራሱ ጦርነቱ የተጀመረበት ወቅት አስቸጋሪ ነው ለህዝቡ። ገበሬ ሰብል ጊዜ ነው፣ የመከር ጊዜ ነው፣ የአጨዳ ጊዜ ነው። አንደኛ በገበሬ ላይ ከፍተኛ የሆነ ተጽዕኖ የሚያደርግ ነው። ደግሞ ውጊያ የተከፈተ ወደ ጦር ግን ዳርቻ አይደለም፣ ወደ ግንባር ወይም ደግሞ ከአንድ ሌላ ወገን ጋር አይደለም፣ ከተማና እንደገና ደግሞ ህዝቡ በከተማ እያለ እንደገና ሌላ ጠላት ሆኖ ሲዋጉ እነዚህ ሁለት ወንድማሞች ናቸው የሚዋጉት። የሚያዋጋው የህወሓትን አመራር የያዙ ሰዎች የተወሰኑ ሰዎች ናቸው። እነዚህ ሰዎች በሚፈጥሩት በሚያደርጉት ሁኔታ ሁለት ወገኖች አንዱን ጠላት አንዱ ወገን ሁለቱም ለይተው ይሄ ጦርነት በጣም በጣም አስቸጋሪ ጦርነት ነው። አብሮ 21 እና 20 ዓመት ያገለገለ ሰራዊት አብሮ የተሰረፈው ሰራዊት ለሱ ጥበቃና ለሱ ከለላ በሁለገብ አገልግሎት እየሰጠ ያለውን የሰሜን እዝ የሚባለው በሱ ውስጥ ያለውን በተለይም አምስተኛ ሜካናይዝድ ክፍለ ጦር ላይ የተደረገው መደምሰስ ያንን ሰራዊት ትጥቅ ለማስወጣት ወገን ለይተው የተለዩ ወገኖችን ለይተው የአንድ ብሔር ከነሱ ወጥተው ሌሎቹን ብሔሮች ደግሞ እንደዛ አድርገው ሲፈጅና ሲገል በእውነቱ ይሄ በጣም የሚዘገንን ነው። በታሪክም ተሰምቶ አይታወቅም። በኢትዮጵያ ውስጥም እንዲህ አይነት ነገር ይፈጠራል ብሎ የሚጠበቅ አይደለም። ስለዚህ እስካሁን ድረስ እናካሄድ ከነበረው ጦርነት በጣም የለየ መራራ ጦርነት ነው። ለታሪክም ጥሩ አይደለም። ብዙ ጠባሳ ጥሎ የሚያልፍ ጦርነት ነው። ይሄ ጦርነት በእውነቱ በዚህ መልክ ነው እኔ የምመለከተው።
መልካም። ብሪጋዴር ጀነራል አሰፋ፣
ቀደም ብሎ ሜጀር ጀነራል መርዳሳ የሰጡትን አስተያየት ተከታትለናል። ተከታዩ ድል እርሶ ነው። እርሶስ ምን ይላሉ?
እሺ፣ በጥያቄው መሰረት እዚህ አሁን በኢትዮጵያ ገጥሟት ያለ ችግር እጅግ አሳሳቢ፣ ቀደም ብሎ እንደተገለጸው በጀነራል መርዳሳ በወገኖች መካከል በኢትዮጵያ መካከል የሚደረግ በመሆኑ እና ወደዚህ ጦርነትም እንገባለን ብለን ባላሰብነው ሰዓት በመጀመሩ ሁሉም የኢትዮጵያ ሕዝቦች የተውጣጣው ሰራዊት በግንባር ላይ ለሌላ ጉዳይ ቀድሞ በጋራ ከምንዋጋው ለዛ ከነበረው አሁን እንደገና ትግራይን ሕዝብ ጨምሮ ከኢትዮጵያ ከሌሎች ቀሪ ሕዝብ ጋራ ጦርነት መከፈቱ እጅግ የሚያደነጋግርና ምን ለማለት እንደሚቻልም በጣም አስቸጋሪ የሆነ ሁኔታ ውስጥ ነን የምንገኘው። ነገር ግን እንዴት ነው ይሄ ሁሉ የሆነው? ከደርግ ውጊያ ውስጥ ወጥተን የኢትዮጵያ ሕዝብ በጠቅላላም ትግራይ ይዋጋ የነበረ ሰራዊት ወደ አዲስ አበባ ሲገሰግስ ሕዝቡም የተቀበለው መሆኑን ስንመለከት ከዛ በኋላ አላ ደግሞ ለ28 ዓመታት ሲመራ ኢትዮጵያን ያስተካክላል፣ ወደ ደህና ጎዳና ይመልሳል፣ ከዚህ በፊት የተደረጉት ውጊያዎች ይሽራሉ ተብሎ ሲታሰብ በመካከሉ ባሉት ሴራዎች ምክንያት ለኢትዮጵያም አልበጀም ለህዝቧም አልበጀም። ግን አዲስ ኢትዮጵያን የሚወክል ሰራዊት የብሔር ብሔር ሰራዊት እንዲቋቋም ህዝቡ እየጠበቀ ሳለ ይህ ባላንስ ለማጠበቅ በመቀጠሉ አሁን ወዳለንበት ደረጃ እንዲደርስ መሆኑን የዚህ ሁኔታ ተጠያቂ ማን ነው? የኢትዮጵያ ህዝብ ሊጠይቅ የሚገባው ተጠያቂ መሆን የሚገባው ኢትዮጵያን ብትጠብቀው ውጤት አገኘች ወይስ ወደ ሌላ ወደ አልተፈለገ ቦታ ተመርተዋል ጉዳዩ እና ለአሁን ለደረስንበት ውጤት መድረስ ችለናል። ጥብቀው ቀርቶ ያልጠበቅነው የሴራ አካሄድ ነው አሁን ሰፍኖ የሚገኘው።
መልካም። ብርጋዴር ጀነራል መስፍን እርሶም ለቀደመ ጥያቄ ሐሳቡን የሚያካፍሉበት ድል ልስጥ። በቅድሚያ በአንድ ሀገር የመከላከያ ሰራዊትና በአንድ ክልል ኃይሎች መካከል የተቀሰቀሰውን ይህን ግጭት እንዴት ይገመግሙታል? ከሚታወቁ ወታደራዊ እንቅስቃሴዎች አንጻርስ እንዴት ይመዘናል?
መልካም። እኔ ይሄንን ጦርነት መከፈት እና በህወሓትና በመከላከያ ሰራዊታችን መካከል ተገቢ ያልሆነና በጣም አሳዛኝ በሀገራችን ሊሰማ በዓለምም ሊሰማ የማይገባው አሳፋሪ የሆነ ጥቃት መሰንዘሩ ሁላችንንም የኢትዮጵያን ሕዝብ በሞላ በጣም ያሳፈረንና የሚያዋርድ ተግባር ሆኖ ነው ያገኘሁት። እንዳለመታደል ሆኖ የኢትዮጵያ ሕዝብ በተለያየ ፖለቲካ ምክንያት በሚፈጠር ቡድኖች መካከል በሚነሳ ልዩነት እርስ በራሳችን ስንተላለቅና እርስ በራሳችን ስንዋጋ ብዙ ጊዜ አሳልፈናል። ይሄ ምናልባት ያልታደልንበት የታሪካችን ገጽታ ነው። ከውጭ ኃይል ጋር ብንዋጋ ምንም ችግር የለውም፣ ፊት ለፊት ነው የምናደርገው። መስዋዕትነት ሁሉ በደስታ የታጀበ መስዋዕትነት ነው እስከዛሬም ስንከፍል የቆየ ነው። ደግሞም ለማንም እንደሚገባው ከውጭ ኃይል የሀገርን ህልውና ለመጠበቅ የሀገርን አንድነት ለመጠበቅ በምናደርገው ጦርነት ሁሉ በደስታ የምንዋጋው ጦርነት ነው። ይሄ ግን በታሪካችን ጠዋታ ጥሎ የሚሄድና በእውነት ማን ከማ ተለይቶ ውጊያ እንደምናደርግ በትክክል ሊገልጽ የማይችል አይነት ገጽታ ነው ያለው እና አሁን የዚህ የህወሓት ቡድን በመከላከያ ሰራዊታችን ላይ ያደረገው አጸያፊ ተግባር ጊዜና ሁኔታ አጋጠመኝ ብሎ በገዛ ወንድሞቹ አብረው በተሰለፉ አብረው ለመሞት በተዘጋጁ አባላት ላይ ጭፍጨፋ ሲያደርግ በጣም በጣም ያሳዘነንና ልባችንን የሰበረ ነገር ነው በእኔ በኩል። እና ይህ ጦርነት ሊባል አይገባውም። ምክንያቱም ይሄ አንድ ቡድን ራሱን እንኳን ለመከላከል የሚያደርገውን አካሄድ የሚገልጽ አይደለም። ይሄ አገርን መክዳትና የአገርን ከራስ ጥቅም ለይቶ አለማየት የተደረገ ጦርነት ነው እና በእኔ በኩል በጣም ካናደደኝና በእውነት ካስቀየመኝ ጦርነት አይነት አንዱ ያየሁት ይሄንን ነው።
መልካም። ለግጭቱ መንስኤ የሆነውን
በፌዴራል መንግስት በኩል የተገለጸውንና በህወሓት አባላት ዘንድም በቅርቡ በተሰጠ ቃለ ምልልስ ቀድሞ ለመከላከል ሲባል የተወሰደ የማጥቃት እርምጃ በሚል ገልጸውታል። በህወሓት በኩል ያንን ነው ተስታችሁም እንደ ጦር ባለሙያ መፈጠር የሌለበት አሳዛኝ ብላችሁታል። በርግጥ ብዙዎች ላላስፈላጊ እልቂት የሚዳረጉበት እንደመሆኑ በግራም በቀኝም ያሉ ሰዎች መሰረታዊው ነገር መረዳት የሚችሉ ይመስለኛል። ወታደራዊ ሙያችሁን ወደሚጠይቁ ጥያቄዎች ልሰዳችሁ። በመግለጫዎች ከምንሰማቸው ባሻገር የሁለቱ ወገኖች የተናጠል ዓላማ ምንድን ነው? ምን ለማሳካት ነው በህወሓት በኩል ወይም በትግራይ አስተዳደር በኩል ወደዚህ ውጊያ ውስጥ የገቡት? የኢትዮጵያስ መንግስት ግብ ምንድን ነው? ምንስ ያሳካል? ከመጨረሻ ወደ ፊት ልመለስ ደግሞ ብርጋዴር ጀነራል መስፍን እርሶ ይጀምሩና ወደ ኋላ መለሳለሁ።
መልካም። ይሄ እንግዲህ ሁለቱን ቡድን ብለን ልንለያቸው በጣም ያስቸግራል። ምክንያቱም በህወሓት በኩል የሚወሰደው ወታደራዊ እርምጃ የፖለቲካ ዓላማ እንጂ የህዝብ ምርጫ አይደለም። ነገር ግን በመንግስት በኩል ስናየው መንግስት ያንድን ሀገር አንድነትና ሉዓላዊነት ለማስከበር የግድ እርምጃ መውሰድና አፈንግጦ ወጥቶ የህዝብን ሰላምና የህዝብን ጸጥታ ለማደፍረስ እና የራሱን የፖለቲካ ዓላማ ለማስፈን የሚሄድን ህገወጥ የሆነ ተግባር የሚያካሄድ ቡድን ይሄንን ስርዓት ማስያዝና ወደ መስመሩ መመለስ፣ ህዝቡን ደግሞ ከእንደዚህ አይነት ህገወጥ ከሆነ ቡድን ነጻ ማድረግና ሰላማዊ የሆነ ህይወት የሚኖርበትን መንገድ መፈለግ፣ ይሄ የፌዴራል ገቨርንመንቱ መብትና ግዴታው ነው። ግን በዚህ በደሞ በአመፀኛ ቡድን ስታየው ለህዝቡ መከራና ችግር እና ባልተቋረጠ ጦርነት ውስጥ እንዲዋኝና ምናልባትም ደግሞ ምንም መጨረሻ ዓላማ ለሌለው የትግራይ ህዝብ ከኢትዮጵያ ተለይቶ መኖር እንደማይችልና እንደማይገባው ስለሚታወቅ ይህንን ዓላማ ለማሳካት ብሎ የራሱን የፖለቲካ የበላይነት ለመጠበቅ የሚያደርገው ጦርነት ስለሆነ ይሄ ኢፍትሃዊ የሆነ ጦርነት ነው የተጀመረው። በተለይም ደግሞ የኢትዮጵያን ህልውና የኢትዮጵያን ቦርደር ለመጠበቅ በተቋቋመና በተዘጋጀ ጦር ላይ ከእምነት ውጪ በሆነ መንገድ ከጀርባው መጥቶ ሲወጋውና እንዲህ ያለ ጉዳት ሲያደርስበት የግድ የማዕከላዊ መንግስቱ ኃይልም ስላለው የበላይም ስለሆነ ህግም ስለሚፈቅድለት ይህንን ጦርነት መቅጠምና ለአንዴና ለመጨረሻ ይህንን ሴትል ማድረግ ግዴታው ነው ሴንትራል ገቨርንመንቱ ወይም ፌዴራል ገቨርንመንቱ።
መልካም። ጀነራል አሰፋ ወደ እርስዎ ነው የምመጣው። በርከት ያሉ ጥያቄዎች ስለምጠይቅ ብዙ እድል ይኖራችኋል ብዙ ጥያቄ እንድትመልሱልኝ። ለእርስዎስ ጀነራል አሰፋ እነኚህ በሁለት ወገን ውጊያ ውስጥ የገቡ ወገኖች ቀደም ብላችሁ የገለጻችሁ የኢትዮጵያን ነጻነት እንዲያስጠብቅ የተሰለፈ የፌዴራሉ ጦር በአንድ በኩል፣ የትግራይ ክልል ጦር ደግሞ በሌላው ወገን ተሰልፈው ቅድም እንዳላችሁት አንድ ህዝብ ነውና ምን ለማሳካት ነው የህወሓት ዓላማ? ከዚህ ወታደራዊ ግጭት ምን ያተርፋል የትግራይ አስተዳደር ወይም ክልል? የኢትዮጵያ መንግስትስ ግብ ምንድን ነው እርስዎ እንደሚያዩት?
አዎ፣ ይሄን አሁን እዚህ ጋር ምንድን ነው በመቅደም የሚገኝ ጥቅም አለ ተብሎ በእንግሊዝኛም ከሆነ ፕሪኤምፕቲቭ የሚሉት ነው። በመቅደም የሚገኝ ጥቅም ወይም እርምጃ ካለ ቡድን አሁን አመራር ያለው በትግራይ ያለው ውጊያ የተከፈተበት ቡድን በዚህ አይነት ሁኔታ ነው ይህንን ትክክል ነው ብሎ ስለሚገምት ነው ወይ የራሱን ዝግጅት ሲያደርጉ ቆይቶ በመካከል ያለውን ሰራዊት የሰሜን እዝን ጉዳት አድርሶበታል። ስለዚህ የማዕከላዊ መንግስት ወይም ደግሞ ኢትዮጵያን በመምራት ላይ ያለው መንግስት የሚቀጥለውን አሁን በማካሄድ ያለውን እርምጃ ቢወስድ ምን ስህተት አለው? ምን ስህተት አለው? የተሳሳተው በግልጽ የምናየው አሁን ያ ያለ አግባብ ሰራዊቱ ላይ ጉዳት ያደረሰ ግንኙነቱን በማውደም ሰራዊቱ ትክክለኛ አመራር እንዳይኖረው በማድረግ ከውስጥም ከውጭም አጥቅጠውታል። ይህ እንግዲህ ጤነኛ የሆነ መቅደም አይደለም። ጥሩ ነገር ለማምጣት ሳይሆን በኢትዮጵያ ጠቅላላ ሁኔታው ውጊያ እንደተከፈተ ነው የሚቆጠረው በእኔ አመለካከት። እና አሁን የተጀመረው ውጊያ ሳይፈለግ የተገባበት ውጊያ ህዝብ ለመጉዳት ሳይሆን እነኚህ ሴረኛ የሆኑትን አመራሮችን በቁጥጥር ስር ለማዋል ስለሆነ እንደተጀመረው በብቃት መከተል የሚገባው መሆኑን በእኔ ጽኑ እምነት አለ።
መልካም ጀነራል መርዳሳ ወደርሶ ልምጣ። ሰላማዊ ህዝብ ላይ የሚደርስን አደጋ እንዴት መቀነስ ይቻላል? አያይዘውም እንዲህ ያለ ውጊያ በከተማ ውስጥ የሚካሄድ ምናልባትም ብዙዎችን የሚመለከት መጠነ ሰፊ ጉዳት እንዳያደርስ ጥንቃቄ የሚጠይቀውን ያህል የተራዘመና የበዛ ጉዳት የሚያስከትል እንዳይሆን ወደ ተጓተተ ብዙ ጉዳትን በረጅም ጊዜ ውስጥ የሚያመጣ ጦርነት ሊቀየር አለመቻሉን በምን ማረጋገጥ ይቻላል? ጀነራል መርዳሳ።
አዎ፣ ይሄ አሁን ጥፋት ያደረጉት እነዚህ ጉንታ የተባሉ አማራጭ የሚሰጡ ሰዎች ትልቅ ስህተት ሰርተዋል። ሁለት ነገር ተፈጽሟል። አንደኛ እነሱ እያጠፉ ጥፋተኛ እየሆኑ ምንም ሳይሆኑ ለማዕከላዊ መንግስት ያልሆነውን ነገር እየተናገሩ ያልሆነውን ነገር እየፈጸሙ አፈንግጦ እያሉ ምናልባት ማዕከላዊ መንግስት ነው መጀመሪያ ጦርነት መክፈት የነበረ ህግን ለማስከበር እነሱ ሲመሄዱባቸው ጊዜ ቶክስ ቢከፍቱ ኖሮ በእውነት ቢከፈት ኖሮ ትክክለኛ እንድማ ማዕከል የተከፈተ ይመስል። አንደኛ አስቀድሞ ምንም ሳይሆኑ በሰላም የኖረውን ሁለት አመት ተኩ በሰላም የኖረው ሌላ ቦታ ጦርነት መፈናቀል መሞት እያለ ትግራይ ግን በሰላም ይኖር ነበር። የመጀመሪያ እሳት ያቀጣጠሉት እሳት የለኮሱት ህዝቡን ማቃጠል ጀመሩ ራሳቸው ነው። ስህተት ነው። ሁለተኛ ውጊያውን ካሰቡ ህዝቡ ውስጥ ተቀምጦ ከተማ ውስጥ ሆኖ አይደለም መዋጋት ያለባቸው። ወታደራዊ መሬት ይዞ ነው መዋጋት ያለባቸው። መቀሌ ውስጥ ሆኖ እንዴት ውጊያ ይከፈታል? ከተማ ውስጥ ሆኖ ውጊያ መክፈት ያለ እነሱ ሲለኮሱ ህዝቡ ደግሞ ለአጸፋ ለሌላው ተቃራኒ ደግሞ ሲተኩስ ከተማ ውስጥ ያለው ህዝብ ማለት ህፃናቱ፣ ሽማግሌዎቹ፣ ነፍሰ ጡሮቹ ብዙዎቹ ይጎዳሉ። ይህን አውቆ መጀመሪያ ወጥቶ ወደ ወታደራዊ ውጊያ የሚገባ ከሆነ ወታደራዊ መሬት ከከተማ ውጭ መያዝ ነበረበት። ምሽግ አዘጋጅቶ በዛ ምሽግ መዋጋት ነበረበት። አሁን በከተማ ውስጥ ወሽጎ የሚዋጋ ከሆነ ህዝቡ አይጎዳም ማለት አይደለም። እዛ ዲኤም አለ፣ መመርስ አለ፣ አየር መቃወሚያዎች አሉ፣ ታንኮች አሉ። እነሱን ለማጥፋት የሚዘነዘረው ሰላማዊ ህዝብ ግን ያጣል። ይሄ ትልቅ ጉዳት ነው። ግን መደረግ ያለበት በተቻለ መጠን በሁለቱ ወገን ሰላማዊ ህዝብ መጎዳት የለበትም። በሁለቱም በኩል ደግሞ ቁስለኛ ቢገኝ ሁለቱም ደግሞ እኩል መከዛ ቁስለኞች የህክምና እርዳታ ማግኘት አለባቸው። ሌላ የግፍ እስካሁን ድረስ ሰሜን እዝ ላይ የፈጸሙት ግፍ በእውነቱ አሳፋሪ ነው። ተመሳሳይ ነገር መደረግ የለበትም። ሰብአዊ መብት መከበር አለበት። በዚህ በጦርነቱ ምክንያት እየተሰደዱ ነው ያሉት። ይሄንንም አስንትን ማለት አለባት። ስለዚህ እነሱ ውጊያ ውስጥ ገብተዋል። ህዝብን እያቃጠሉ ነው። አሁንም መፍተው እነሱ እጅ ነው የምለው ምንድን ነው፣ እነሱ በሰላማዊ ህዝብ በሽማግሌዎች እጃቸውን ቢሰጡ መንግስት ህዝብ የሚሰጣቸውን ይስጣቸው። አንድ እኮ አንድ ወታደር ውጊያ ውስጥ ገብቶ እኮ ህይወቱን መስዋዕትነት አድርጎ ከሚቃጠለው ህይወቱን አሳልፎ የሚሰጠው ሌላ ሀገሬ ከሚበደል ህዝቤ ከሚዋረድ እኔ ልሙት ብሎ እኮ ነው ውጊያ ውስጥ የሚገባው። እነሱም እኛን ለህዝባችን ስንል፣ ለትግራይ ህዝብ ስንል፣ ለህፃናቱ፣ ለአረጋውያኑ፣ ለእነዚህ ለእናቶች እኛ መስዋዕት እንሁን። እኛ የትግራይ ህዝብ መሪዎች የነበረ ለሀገራችን የተቻለን ኃይል ሰርተናል። አልሰራችሁም፣ አጥፍታችሁም ባህላችሁ፣ እናንተ የኢትዮጵያ ህዝብ ፍርዱን ይስጠን ብሎ እጃቸውን ቢሰጡ የሚሻል ይመስለኛል። ይህንን ካደረጉ ውጊያውም ይቀር። ከውጊያ የምናተርፈው ነገር የለም። በዚህ በሁለቱ ወገን ሰው ነው የሚሞተው፣ ሀብት ነው የሚባክነው፣ ሀብት ነው የሚቃጠለው። እነዚህ መዋሳጠር የምችሉት እነሱ ነው።
መልካም ጀነራል መስፍን ወደ እርስዎ ልመለስ። መፈጠር ያልነበረበት ነገር ግን አንዴ በሰሜኑ እዝ ላይ ጥቃት ከተፈጸመ በኋላ ምርጫ ያልነበረው ወታደራዊ ግጭት ነው ያላችሁት፣ በተመሳሳይ ሶስታችሁም ውጊያው እየተካሄደ ነው እና ጀነራል መስፍን በከተሞች ውስጥ ጭምር የሚካሄድ ውጊያ እንደመሆኑ፣ ቀደም ብሎ እንደተባለው በድንበር ያለ እንዳለመሆኑ፣ በግጭቱ ጠባይ በነበረው ሁኔታ ከተሞች ውስጥ ጭምር የሚካሄድ እንደመሆኑ እንዲህ ባለ ውጊያ ከተፋላሚ ወገኖች ውጪ ሰላማዊ ዜጎች ላይ የሚደርሱ ጉዳቶችን እንዴት መቀነስ ይቻላል? እርስዎ የአየር ኃይል ጀነራል ምኖትና በተለይ የቦምብ ድብደባዎችን በተመለከተ የተለያዩ ድምጾች እንሰማለን። በህወሓት በኩል ወይም በትግራይ ክልል መንግስት በኩል ዩኒቨርሲቲ ላይ ተጣለ የተባለ ዜና ሰምተናል። ኢላማ ያደረገ ጥቃት ነው እየተፈጸመ ያለው ሲሉ ይከሳሉ። በኢትዮጵያ መንግስት በኩል ደግሞ አብያተ ክርስቲያናትን፣ ትምህርት ቤቶችን የመሳሰሉ ህዝብ የሚበዛባቸውን ቦታዎች ሆን ብለው መሸሸጊያ ያደርጋሉ፣ ይህን አይነት ሁኔታ እንዲፈጠር የሚል ክስ ይሰማል። እንዴት ነው ሰላማዊ ዜጎች በማይገዱበት ወይም ጉዳቱን መቀነስ በሚቻልበት ሁኔታ እንዲህ ያለ ከተማ ውስጥ ህዝብ የሚበዛበት ቦታ የሚደረግ ወታደራዊ ግጭት ሊከናወን የሚችለው? ጀነራል መስፍን።
መልካም። ይሄ መሸሽ የሚካሄደው ጦርነት ነው። በሁለት ቡድኖች መካከል የራሳቸውን የውጊያ የበላይነት ለማስፈን የሚደረግ ታክቲካል የሆነ አካሄድ አለ እና በዚህ መካከል በተቻለ መጠን የሰላማዊ ህዝብ መኖሪያን የሰላማዊ ህዝብ ያለበትን አካባቢ ማጥቃት ለሁለቱም ተዋጊ ወይም ደግሞ ተሳራሪ ቡድኖች የሚሰጠው ጥቅም የለም። ምክንያቱም ሁለቱም ቡድኖች የህዝቡን ወገንተኝነት ወይም ደግሞ ህዝብ እነሱን እንዲደግፍ ይፈልጋሉ። የሆነ ሆነ ግን አንዳንድ ጊዜ ከቁጥጥር ውጪ የሆነ